ሮሜ ምዕራፍ 6 ከቁጥር 20 እስከ 23 ያለውን አነባለሁ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነጻ ነበራችሁና እንግዲህ ዛሬ ከመታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነውና አሁን ግን ከኃጢአት አርነት ወጣችሁ ለእግዚአብሔርም ተገስታችሁ ለትቀደሱ ፍሬ አላችሁ መጨረሻውም የዘላለም ህይወት ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው ይላል። እግዚአብሔር የተመሰገነ ይሁን። በዚህ ክፍል የምዕራፍ 6 ማጠናቀቂያ ሐሳብ ነው። ይሁን እንጂ ሐዋርያው ጳውሎስ ሲጽፍ በምዕራፍ እንዳልከፈለ በተደጋጋሚ አንስቻለሁ እና ይሄን ክፍል ግን سنመለከት አንድ መሰረታዊ ነገር ከዚህ ውስጥ እንድንማር ፈልጋለሁ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነጻ ነበራችሁ ይላል። እና ይሄ ማለት አንድ ሰው ኃጢአትም እየሰራ የኃጢአት ተገዥም የሆነ የጽድቅም ተገዥም ሆን አይችልም። ሁለት ጌቶችን ማገልገል የሚቻለው የለም ይላል ጌታ ኢየሱስ። ገንዘብንም እግዚአብሔርንም ማገልገል አትችሉም ይላል። እነዚህ የማነጻጸሪያ ቋንቋዎች በመጽሐፍ ቅዱስ ውስጥ በብዙ መንገድ ተገልጠዋል። ጌታችን ኢየሱስ ክርስቶስ ገንዘብንና እግዚአብሔርን ማገልገል ሲል ዮሐንስ በመልእክቱ ላይ ደግሞ ዓለምንም እግዚአብሔርን መውደድ አንችልም ማንንም ዓለምን ቢወድ ያባት ፍቅር በርሱ ውስጥ የለም ይላል። ስለዚህ ሁለት ነገሮች ተቃራኒ ነገሮች ሲገናዘቡ ነው ምናየው። ሰው የኃጢአት ተገዥ ሆኖ የጽድቅ ነገር ከዛ ሰው ህይወት ውስጥ ጨርሶ ሊኖር እንደማይችል ነው መጽሐፍ ቅዱስ የሚያሳየው። ስለዚህ የኃጢአት ባሪያ የሆነ ሰው ከጽድቅ ነገር ነጻ የሆነ ሰው እንደሆነ ነው የሚታየው። ምክንያቱም ኃጢአትን የሚያደርግ ከማን ነው ይላል? ከዲያብሎስ ነው ይላል እግዚአብሔር ቃል። እነዚህ ነገሮች የምንቀደስባቸው እኛን ከክፉ ለመዋጀት የተለቀቀ የእግዚአብሔር እውነት ያላቸው የመለኮት ቃሎች ናቸው። እነዚህን አዶልዱመን ስለታቸውን አደንዝዘን አላደለም እንዴት ነው የሊሰሩ የሚገባውን አላማቸውን እንዳይሰሩ አድክመን ልንወስድ አይገባም። በጣም መጠንቀቅ አለብን። ስለዚህ የኃጢአት ባሪያ የሚለው ቃል ከጽድቅ ነጻ የወጣ ህይወትን ነው የሚያሳየው። ማለት ከጽድቅ ነጻ ማለት ነጻ የሚለው ቃል በገንቢ መልኩ ሳይሆን ከጽድቅ ነጻ ማለት ጽድቅ የሚባል ነገር በህይወቱ ሊሰራ የማይችል ሰው ነው ማለት ነው። ስለዚህ የኃጢአት ባርነት በጣም ከባድ ህይወት ነው። እግዚአብሔር ከዚህ ያዳነን እኔና እናንተን በጸጋ እንደሆነ ነው የምንመለከተው። እና ከኃጢአት ባርነት ነጻ የወጣንበትን ጸጋ ማድነቅና መጠበቅ ማስተዋል ማመን አለብን። ምክንያቱም ውድ ወገኖቼ በዚያ ጸጋ ነው ለጽድቅ ተገዥዎች የምንሆነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ስለዚህ እንግዲህ ዛሬ ከመታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ ይላል። የኃጢአት ባር በኃጢአት ባርነት የኖርንበት ህይወት ማንንም የኃጢአት ህይወቱን ወን ይያለው ትዝ ይያለው በበጎ የሚያስብ ሰው የለም አይደለም። እና የኃጢአት ህይወታችን የሁላችንም በየትኛውም መልክ ኃጢአትን እንኖረው የሚያሳፍረን ህይወት እንደነበር ነው ምናስታውሰው። የዚህ ነገር መጨረሻው ሞት ነውና ይላል። ሰው በኃጢአት ህይወት ኖሮ የሚያገኘው በዚህ ቦታ ላይ እንደተጠቀሰው ደሞዙ ሞት ነው። ስለዚህ በቁጥር 22 ላይ ምን ይላል? አሁን ግን ከኃጢአት አርነት ወጣችሁ ይላል። ይሄ ከኃጢአት አርነት የመውጣት ነገር በእኛ የተደረገ ሳይሆን በጌታ በኢየሱስ ክርስቶስ የተደረገልን ነው። ይሄን መርሳት የለብንም። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ እዳችንን ብቻ ሳይሆን የከፈለው የኃጢአት ተገዢ ሆኖ ከመኖርም ነው ነፃ ወጣ። ለአይሁዳውያኖቹ ሲነግራቸው ኢየሱስ ክርስቶስ በእውነት ልጁ አርነት ቢያወጣችሁ አርነት ትወጣላችሁ ሲላቸው ለማንም ከቶ ተገስተን አናቀም እንዴት አርነት ተወጣላችሁ ተለናል አሉት። ነገር ግን ኢየሱስ ምን አላቸው? ኃጢያትን የሚያደርጉልህ ኃጢያት ምንድነው? የኃጢያት ባሪያ ነው አላቸው። ስለዚህ ኃጢያት እየሰራ የሚኖር ሰው የኃጢያት ምንድነው? ባሪያ ነው። የአብርሃም ልጆች ነን በማለት ይመካሉ። አይሁዳውያኖች ነን ይላሉ። የእግዚአብሔር ህዝብ ነን ይላሉ። እግዚአብሔር በሰጣቸው የሃይማኖት ስርዓት ትምክህቱ አላቸው። ዛሬ ክርስቲያኖች በእግዚአብሔር ጸጋ እንደሚመኩ ማለት ነው። ግን ያ ነፃ የሚያወጣውን የኢየሱስ ክርስቶስን ማዳን እንዳይቀበሉ ልባቸው ተዘጋ። ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ኃጢአትን የሚያደርጉል ኃጢአትን ከማድረግ ነፃ የሚያወጣን የእግዚአብሔር ልጅ የኢየሱስ ክርስቶስ ጸጋ ነው። ክብር ለእግዚአብሔር ይሁን። ምክንያቱም ልብ በሉ እዚህ ላይ ተማርናቸው በጣም ብርቱ ብርቱ ትምህርቶች አሉ። ምዕራፍ 6 ላይ ስንመለከት የእግዚአብሔር ቃል የሚናገረውን እንመለከታለን። አያችሁት? ጸጋ ምዕራፍ 5 ላይ ጥቂት ሄደን እንመልከት የእግዚአብሔር ጸጋ ምን እንደሚያደርግ። የእግዚአብሔር ጸጋ ምን እንደሚያደርግ ተመልከቱት። ምዕራፍ 5 ቁጥር 20 እና 21 ህግ ጭምር ገባ ካለ በኋላ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ። ኃጢአት የበዛበት ቦታ ምንድን ነው የሚነግሰው? ሞት ነው የሚነግሰው። እንዲሁም ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ። ስለዚህ የእግዚአብሔር ጸጋ የሚበዛው እዳችንን በመክፈል እኛን ከእግዚአብሔር በማስታረቅ ብቻ አይደለም፣ ተቀድሰንም የድል ህይወትም ለመኖርም የጸጋ ምክንያቱ ኢየሱስ ክርስቶስ እንደሆነ እንደተማር እናትረሱ። ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ። በየትኛውም መንገድ ጸጋ የሚበዛው የጸጋ ምክንያቱ ምንጩ ኢየሱስ ክርስቶስ ነው። በጽድቅ ምክንያት ለዘላለም ህይወት ይነግዘን። ስለዚህ ጸጋን በእግዚአብሔር ህዝብ ህይወት የሚያበዛው ኢየሱስ ነው። ይሄ ደግሞ ሊሆን የቻለው ከምን የተነሳ? ከጽድቅ የተነሳ እና እግዚአብሔር ጸጋን በኃጢአት ህይወት ውስጥ እያሉ ለሰዎች እንደሚያበዛ ጨርሶ እንዳታምኑ ወገኖች፣ እንጠነቀቅ ያስፈልጋል። ምክንያቱም አንዳንድ ሰዎች ምን ይላሉ? ሐዋርያ ጳውሎስ በድካሜ ልመካ ወዳለው ብሎ ያለውን በመጽሐፍ ቅዱስ ላይ ብዙ ጊዜ ሚስአንደርስቱድ እየተደረገ ሰዎች ኮት የሚያደርጉትን ክፍል ይጠቅሳሉ። እና ሐዋርያ ጳውሎስ ይህንን ሲናገር በኃጢአት ህይወት ውስጥ ሆኖ እግዚአብሔር ኃጢአት እየሰራ ጸጋው እንደሚያበዛለት አድርጎ እንደሚናገር ይወስዳል። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ግን አይደለም። ሐዋርያው ጳውሎስ የሰይጣን መልእክተኛ የስጋዬ መውጊያ ተሰጠኝ አለ። የሰይጣን መልእክተኛ የስጋዬ መውጊያ ተሰጠኝ አለ። ለምንድን ነው? እንዳልታበይ ነው አለ። እና ከዚህ የተነሳ ሐዋርያው ጳውሎስ ይሄ የሰይጣን መልእክተኛ ሲመጣ ለምን እንደተሰጠው አላወቀም ነበር። ነገር ግን ውድ ወገኖቼ ሐዋርያው ጳውሎስ ይሄ የሰይጣን መልእክተኛ የስጋው መውጊያ ከሱ እንዲለይለት 3 ጊዜ ጸለየ እንጂ እንደ ብዙ ክርስቲያኖች ኃጢአት እየሰራ እግዚአብሔር በጸጋው ነው የሚያኖረኝ ብሎ አላለም። ሄ ነቨር ሴድ ዳት። ስለዚህ ሐዋርያው ጳውሎስ በሕይወቱ አፍራሽ የሆነ ነገር በገጠመው ነገር የእግዚአብሔርን ፊት የፈለገ ሰው ነው እንጂ ለዚያ ነገር የእግዚአብሔርን ጸጋ መፈክር እያደረገ የተጠቀመ ሰው አይደለም። ስለዚህ በዚህ ቦታ ላይ ሐዋርያ ጳውሎስ 3 ጊዜ ጌታን እንደለመነ ይናገራል። መጨረሻ ላይ ጌታን መጥቶ ደግሞ መልስ መለሰለት። ምንድን ነው ያለው? ጸጋዬ ይበቃሃል፣ የጸጋ ምንጭ ጌታ ነውና፣ ለሰው የሚሰጠው ጸጋ ከጌታ የተገኘ ነውና ጸጋዬ ይበቃሃል አለው። እግዚአብሔር የተመሰገነ ይሁን። ጳውሎስ ለተቸገረው ችግር ለመዳን ብቻ ሳይሆን ለተቸገረው ችግር መፍትሄ የሚሆነው ጸጋ ባለቤት ማን ሆኖ ነው የምናየው? ኢየሱስ ክርስቶስ እንደሆነ ነው የምናየው። ጸጋዬ ይበቃሃል። ስለዚህ በሕይወታችን ኦን ዴይሊ ቤዝስ በሕይወታችን በምንኖራቸው በዕለት ዕለት ሕይወታችን በሚገጥመን ነገር ሁሉ ጌታችን ኢየሱስ ክርስቶስ የጸጋችን የምንቀበለው ጸጋ ምንጭ እንደሆነ እናያለን። ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል። የእግዚአብሔር ጸጋ የእግዚአብሔርን ኃይል በሰዎች ሕይወት ውስጥ ያመጣል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ጸጋ የእግዚአብሔርን ኃይል በሰዎች ሕይወት ውስጥ ያመጣል። ስለዚህ ኃይሌ በድካም ይፈጸማል። የሐዋርያው ጳውሎስ ድካም የእግዚአብሔርን ኃይል በሕይወቱ እንዲሰራ ያደረገ ድካም ነው እንጂ ኃጢአትን በሕይወቱ ያሰለጠነ ድካም አይደለም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኃጢአትን በሕይወቱ ምን ያደርግ አይደለም? ያሰለጠነ ድካም አይደለም። የጌታን ኃይል በሕይወቱ ያበዛ ድካም ነው እንጂ። ይህን በጣም መለየት አለብን። ስለዚህ የእግዚአብሔር ጸጋ እኔና እናንተን ከኃጢአት ሕይወት ነፃ ያወጣን ጸጋ የጌታ ጸጋ እንደሆነ ሮሜ ምዕራፍ 5 ላይ የሚናገረውን እንመለከታለን። እና ይህ ጸጋ በጽድቅ ምክንያት የሚሰራ ነው። ከጌታ ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት የሚሰራ ነው። ከኃጢአት ጋር የተያዘ ነገር አይደለም። እግዚአብሔር የተመሰገነ ይሁን። ስለዚህ ከኢየሱስ ክርስቶስ የተነሳ ሮሜ ምዕራፍ 5 ላይ የተመለከትነው ቁጥር 21 ላይ ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ስለዚህ ገንቢና ፖዚቲቭ ነገር ነው የሚናገረው ማለት ነው። እና በአይምሯችን ውስጥ ክፍት ቦታ መስጠት የለብን። እና የጌታ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት የሚያስነግስ ጸጋ ነው እንጂ በኃጢአት ውስጥ የሚያኖር ጸጋ አይደለም። ይሄንን ብዙ ሰው ጸጉሩን የተላጨበት ውርደት የመጣበት ምክንያት አለ። እግዚአብሔር ከዚህ ያድናል። እግዚአብሔር የተመሰገነ። ስለዚህ ጸጋ እንዲበዛልን በኃጢአት ጸንተን መኖር እንደሌለብን ነው ሮሜ 6 የሚያስተምረው። እና በሮሜ ምዕራፍ 6 ውስጥ የኃጢአት ባሪያዎች ሆነን እንዳንኖር የሚረዳን ጸጋ እንዴት በሕይወታችን እንደሚሰራ ነው የሚያሳየው። ኢየሱስ ክርስቶስ ለእኔና ለእናንተ ኃጢአት በመሞቱ ሊፈረድብን የሚገባ ሰዎች እግዚአብሔር ልጆቹ ሊያደርገን ሊታረቀን የሚችልበትን ጸጋ አስገኘን። ኢየሱስ በመሞቱ ከእግዚአብሔር ጋር ከታረቀን በኋላ የእግዚአብሔር ልጆች ከሆነን በኋላ ከዳንን በኋላ መዳናችን ኢየሱስን በማመን የተገኘ በጸጋ ነው። እኛ ሰርተን የተገኘ አይደለም። ግን ክርስትናችንን እንዴት ነው ከዳንን በኋላ የምንኖረው ለሚለው ሮሜ 6 የሚናገረው ምንድን ነው? ሕይወታችሁን ሞቶ ከተነሳው ከኢየሱስ ጋር አያይዛችሁ ነው የምትኖሩት ነው የሚለው። ስለዚህ ከዚህ ሞቶ ከተነሳ ካዳነኝ ካስታረቀኝ ከእግዚአብሔር ልጅ ጋር ያለኝ ግንኙነት ምን አይነት ግንኙነት ነው? ዝም ብሎ የመፈክር ግንኙነት ነው ወይስ there is something በሕይወት የሚሰራ ነገር አለ? እግዚአብሔር ቃል እንደሚያስተምረን በዚህ በሮሜ 6 ላይ ያየነው ጌታችን ኢየሱስ ክርስቶስ በእኔና በእናንተ ሕይወት ውስጥ የሚሰራበት ሁኔታ በጣም በሰፊው እና ያለነው ወደፊት እየሄድን ስንሄድ ልብ በሉ። ምዕራፍ 6 ተመልከቱ ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ይላል እኛም በአዲስ ሕይወት እንድንመላለስ። ሕይወት በሉስቲ አያችሁት? ምን አይነት ህይወት ነው የምንመላለሰው? አዲስ ህይወት። ምንድነው አዲስ ህይወት? የአዲስ ህይወት ኢየሱስ ከሞት ሲነሳ ያገኘው ህይወት ነው። በዚህ ህይወት እንድንመላለስ ከሞቱ ጋር እንድንሆን ዘንድ በጥምቀት ከርሱ ጋር ተቀበርን ይላል። ስለዚህ ከኃጢአት ከመስራት ኃጢአት እንድንሰራ ከሚያረገን ባሪያ ከሚያረገን ኃጢአት ነፃ የሚያወጣን ጸጋ የኢየሱስ ክርስቶስ የህይወቱ ኃይል እንደሆነ ነው የምንረዳው። ይህንን በጥሩ ሁኔታ ግልጽ የሚያደርግልን ሮሜ ምዕራፍ 8 ቁጥር 1 ነው። ሮሜ ምዕራፍ 8 ቁጥር 1 ተመልከቱት። የኢየሱስ ክርስቶስ የህይወቱ ጸጋ ሞቶ ሲነሳ የተገኘው ጸጋ እንዴት እንደሚያስገኝ እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? ኩነኔ የለባቸው። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ ምን አርጎኛል? የኃጢአት ህግ አለ፣ የሞት ህግ አለ። ከዚህ አርነት የሚያወጣን በኢየሱስ ክርስቶስ ያለው የህይወት መንፈስ ህግ። ሃሌሉያ ሃሌሉያ። ስለዚህ ኢየሱስ በሞቱ እዳዬን ከፍሎ ከእግዚአብሔር ጋር አስታርቆ በኃጢአቴ ተጠያቂ ከመሆንበት ነገር ነፃ አውጥቶኛል። አሁን ደግሞ የኃጢአት ባሪያ ሆኜ ከመዳ አርነት የሚያወጣኝ የኢየሱስ ክርስቶስ የህይወት መንፈስ ህግ ነው ይላል። ስለዚህ መጽሐፍ ቅዱስ ይሄንን ህይወት ለክርስቲያኖች ምዕራፍ 7 ቁጥር 6 ላይ እንዴት እንደሚናገረው ተመልከቱ። ምን እንደሚል ተመልከቱ። አሁን ግን ለርሱ ለታሰርን በስለሞትን ከህግ ተፈተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ። ይሄ በኢየሱስ ክርስቶስ ያለው የህይወት መንፈስ ህግ የሚለው አዲሱ የመንፈስ ኑሮ። ስለዚህ ክርስቲያኖችን የሚኖሩበት አዲሱ የህይወት ምዕራፍ ነው። እግዚአብሔር የተመሰገነ ይሁን። ይህ አዲሱ የህይወት ምዕራፍ፣ አዲሱ የህይወት መንፈስ ህግ፣ አዲሱ የመንፈስ ኑሮ፣ የህይወቱ የክርስቶስ ኢየሱስ የህይወት መንፈስ ህግ እንዴት ነው ለኛ የተገኘው? ሮሜ ምዕራፍ 7 ቁጥር 1ን ተመልከቱ፣ 4ን ተመልከቱት። እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለህግ ተገላችኋል። ለምን? ለእግዚአብሔር ፍሬ እንድናፈራ። አያችሁት? እናንተ ለሌላው ከሙታን ለተነሳው ለርሱ ትሆኑ ዘንድ። የዳነው ፍሬ ልናፈራ ነው እንጂ ኃጢአት ልናፈራ አይደለም። ለማን ነው ፍሬ የምናፈራው? ለማን ነው ይላል? ለእግዚአብሔር ፍሬ እንድናፈራ። ክብር ለእግዚአብሔር ይሁን። ስለዚህ በህይወታችን የሚታየው ፍሬ ሁሉ ለማን ነው? ለእግዚአብሔር ነው። ይህን ፍሬ እንድናፈራ ምን አደረገ እግዚአብሔር? እኛን ከሙታን ለተነሳው ለእርሱ አደረገ። ለምን? የእሱ የህይወት መንፈስ ህግ እኛ ጋር እንዲሰራ። ይህንን አዲሱ የመንፈስ ኑሮ ይለዋል። በየሁዱ ያስተማርኩት ትምህርት፣ ወደፊት የምቀጥለው ትምህርት ምንድን ነው? እናንት ቅርንጫፎች ናችሁ፣ እኔ የወይን ግንድ ነኝ። እናንተ በእኔ ባትኖር፣ እኔ በእናንተ ባልኖር ፍሬ ልታፈሩ አትችሉም ብሏል። ስለዚህ ይሄ ከሙታን የተነሳው ኢየሱስ ክርስቶስ እኛ ጋር የሚሆነው በምንድን ነው? በመንፈሱ እንደሆነ እናያለን። ምዕራፍ 8 ቁጥር 9 ተመልከቱት። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ስለዚህ መንፈሱ ያልገባበት ሰው የጌታ ወገን አይደለም። ስለዚህ የክርስቶስ የህይወት መንፈስ ህግ እኛ ውስጥ የገባው አዲሱ የመንፈስ ኑሮ የሚያስኖረን እሱ። እግዚአብሔር ይመስገን። ስለዚህ የኃጢአት ባሪያ ከመሆን ነፃ የምወጣው በምንድን ነው ለሚለው ጥያቄ መልስ ያገኘን ይመስለኛል። በምንድን ነው? በኢየሱስ ክርስቶስ የህይወት ኃይል ነው ከኃጢአት ባርነት ነፃ የምንወጣው። እግዚአብሔር ይመስገን። በኢየሱስ ክርስቶስ የህይወት ኃይል ነው ከኃጢአት አርነት ነፃ የምንወጣው። ምክንያቱም ተመልከቱት ሮሜ ምዕራፍ 6 ቁጥር 10 ላይ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በህይወት መኖርን ግን ለማን ይኖራል? ስለዚህ ኢየሱስ ክርስቶስ ሞቶ ሲነሳ ለማን ነው የሚኖረው? እኛ ለእግዚአብሔር እንድናፈራ ትኖራላችሁ የተባለውን ህይወት እሱ የሚኖረው በህይወት መኖርን ለእግዚአብሔር የሚኖረው ከሞት ከተነሳ በኋላ ነው። እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን በማን ሆናችሁ? በማን ሆናችሁ? ልብ በሉት፣ በክርስቶስ ኢየሱስ በጌታችን ሆናችሁ። ይሄ ለእግዚአብሔር ሊኖር የተነሳው ኢየሱስ፣ በእግዚአብሔር የህይወት መንፈስ ህግ ኃይል የተነሳው ኢየሱስ፣ እሱ በተነሳበት ለእግዚአብሔር በሚኖርበት የህይወት ኃይል እንድትኖሩ በሱ ሆናችሁ፣ በጌታችን ሆናችሁ፣ በክርስቶስ ኢየሱስ በጌታችን ሆናችሁ። ድገሙት እስቲ አብራችሁኝ ፕሊዝ። በክርስቶስ ኢየሱስ በጌታችን ሆናችሁ፣ ሳንለይ ከሱ ጋር ለእግዚአብሔር ሕያው እንደሆናችሁ ራሳችሁ ምን አሉ። ስለዚህ መንፈሳዊ ህይወታችንን ከኃጢአት ባርነት ነፃ የወጣንበትን ህይወት ከጌታ ኢየሱስ ክርስቶስ ጋር ራሳችንን አያይዘን ካላየን ልናየው የምንችል ነገር አይደለም። ስለዚህ ከኃጢአት አርነት ወጣው የሚል ሰው አንድ ነገር ማለት ይችላል ማለት ነው፣ የኔ ህይወት ከጌታ ኢየሱስ ክርስቶስ ጋር የተጣበቀ ነው፣ የተቆራኘ ነው። ብቻ የኃጢአት ህይወት ምንድን ነው? ያለ እግዚአብሔር የኖርኩበት ህይወት ነው። አሁን ከኃጢአት አርነት የወጣውበትስ ለብቻዬ ለኃጢአት ተገዥ ከምኖርበት ህይወት ወጥቼ ከሙታን ለተነሳው ሆኛለሁ። ሮሜም ምዕራፍ 7 ቁጥር 4 ከሙታን ለተነሳው ተሰጥቻለሁ። ከእሱ ጋራስ በሱ ሆኜ ለእግዚአብሔር እኖራለሁ። ኢየሱስ ክርስቶስ እናንት ቅርንጫፎች ናችሁ፣ እኔ የወይን ግንድ ነኝ አለው። እና ምንድን ነው የሚሆነው? የኢየሱስ ክርስቶስ ሮሜ ምዕራፍ 8 ቁጥር 1 እና 2 በክርስቶስ ኢየሱስ ውስጥ ያለው የህይወት መንፈስክ በእኔ ውስጥ ሆኖ ምን ያረጋል? ከኃጢአት ባርነት ነፃ አውጥቶ ያኖረኛል። ህይወቴ በምን ላይ ተመሰረተ ነው? ከክርስቶስ በሚገኝ ህይወት። የክርስቶስ መንፈስ ሲሰራብኝ እነዚህ ነገሮች ይሆናሉ በህይወት። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ይህን ወደፊት እንማራለን፣ ግን አንድ ጥቅስ ላሳያችሁ። ይህንን ስር አድርጎ የሚያስይዝ ሮሜ 8:13 እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ስራ ብትገድሉ በህይወት ትኖራላችሁ። ስለዚህ በሰውነታችን ውስጥ ያለው ለኃጢአት የሚጋብዘን የስጋ ፍላጎታችን፣ በሰውነታችን የሚገለጠው የኃጢአት ኃይል በምንድን ነው የሚገደለው? በመንፈስ ነው የሚገደለው እንጂ በሌላ ቴክኒክ አይደለም። በመንፈስ ግን ይላል። ስለዚህ መንፈሳዊ ህይወት እንዳለን ስናምን፣ እግዚአብሔር በሰጠን በመንፈስ ህይወት ስንኖር፣ በክርስቶስ ኢየሱስ ሆነን ስንኖር፣ ያ የእግዚአብሔር መንፈስ በእኛ ህይወት ውስጥ መስራት ይጀምራል። በብልቶቻችን በሰውነታችን ውስጥ የኃጢአት ባህሪ አድርጎ ያኖረን የኃጢአት ህግ አሁን ሊሰራ ይችላል? አዎ ይችላል። ግን ሌላ ህግ ደግሞ አለ። ሰዎችን እንዳይበሩ፣ ትናንሽ ነገሮችንም እንዳይበሩ የሚከለክል የግራቪቲ ህግ አለ። ግን ታንክ እየጫነ ስንትና ስንት ቶን እቃ እየጫነ አይሮፕላን ግን ይባላል። ግራቪቲ የለም ማለት ነው? አለ። ነገር ግን ያንን የግራቪቲ ህግ እንዳለ ሳይሽር ሳይክድ በሌላ አይነት ህግ የሚኖር አይሮፕላን ይበራል። ስንትና ስንት ህዝብ ይዞ ይሄ አይሮፕላንን ሁሉ ይዞ መሄድ የቻለንን በራለሁ ብሎ ቢል ሰው አይሮፕላኑ የሚጠቀምበትን የኤሮዳይናሚክስ ህግ ካልተከተለ ምን ይሆናል? ተፈጥፍጦ ይሞታል። ከአንድ ፎቅ ላይ እንኳን ወደ ሌላ ፎቅ ዘሎ አይሄድ። እኛ ሌላውን ሰው ኃጢአት የሚያሰራው የኃጢአት ህግ እኛ ጋር አለ አለ። ነገር ግን ይሄ ኃጢአት ሌላውን ሰው ባሪያ አድርጎ የሚያሰራው ኃጢአት እኔ ጋር የማይሰራበት ምክንያት ምንድን? ከሌላ ሰው የተለየን ስለሆነ ነው? አይደለም። there is something different በእኛ ህይወት ውስጥ እንደ ማንኛውም ሰው ነን። ነገር ግን እኛ ውስጥ የሚሰራ ሌላ ህግ አለ። የማን ህግ? የኢየሱስ ክርስቶስ የህይወት መንፈስ ህግ። ስለዚህ ኢየሱስን አዳነኝ እንደምንል ሁሉ ለኃጢአት ሄዳ ከፈለ እንደምንል ለመኖርም እሱ ተጣብቀን ነው የምንኖረው። እግዚአብሔር ይመስገን። ስለዚህ ኃጢአትን በችሎታችን ወይም በጸባያችን ወይም በዘዴ ወይም በተለያየ ሳይኮሎጂካል ሜጠን ልናሸንፈው አንችልም። ኃጢአት መልኩን ይቀያይራል እንጂ የባለስልጣን ኃጢአት አለ አይደለም? የባለጠጋ ኃጢአት አለ፣ የድሃ ኃጢአት አለ፣ የየአይነቱ ኃጢአት አለ። ግን ኃጢአት ኃጢአት ነው አይደለም? ሰዎች ትልልቆች ጨዋ በመሆናቸው እኔ ዶሮ ልጅ እያለሁ በእድሜ ገፋ ያሉ ሰዎች የሚዋሹ አይመስለኝም ነበር። እና አንድ ጊዜ ያሉ ሰው እየዋሹ ምላሳቸውን ወደ ጎን እያደረጉ ሲያሾፉ አየሁና ደነገጥኩኝ። ለመጀመሪያ ጊዜ የተገለጠልኝ ትልቅ ሰው እንደሚዋሽ እዛን ጊዜ ነው። ምክንያቱም ልጆች ዱላ ፈርተን እንደምንዋሽ እንጂ የሚመስለኝ አለ አይደለም? ዱላ የማይቀጣ ሰው ትልቅ ስማን ይቀጠዋል፣ ለምን ለምን ብሎ ያዋሻል። ለካ ኃጢአት ምንም ማንንም አይለኝ፣ ያለውም የሌለውም፣ ተማረውም ያልተማረውም ሁሉ በመንግስት ደረጃ በከፍተኛ ደረጃ አገር አቀፍ የሆነ ሌብነት አለ፣ ቤተሰብ አቀፍ የሆነ ሌብነት አለ አይደለም? ግለሰባዊ ሌብነት አለ። ብዙ አይነት የኃጢአት ህይወት በሰዎች ህይወት ውስጥ ይገለጣል። ስለዚህ እኛን ከኃጢአት ነፃ የሚያወጣን ምንም ዘዴ የለም። የኢየሱስ ክርስቶስ የህይወት መንፈስ እኛ ውስጥ ከሰራ ብቻ። እግዚአብሔር ይመስገን። ይሄንን የምናውቅ ከሆነ ከኃጢአት አርነት ወጥታችሁ ተመልከቱት፣ ለእግዚአብሔር ስለተገዛችሁ ልትቀደሱ ቁጥር 22 ላይ ምዕራፍ 6 አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ መጨረሻውም የዘላለም ህይወት ነው። ይሄ ድል ተከፍቶላቸዋል፣ ተዘርግቷል። ለምን? ኢየሱስ ለእኛ ተሰጥቷል። ኢየሱስ እኛ ውስጥ በመጸጋው ሊኖር ይችላል። እግዚአብሔር ይመስገን። ክብር ለእግዚአብሔር። ስለዚህ አይኖቻችንን በጌታ ላይ ነው የምናደርገው፣ በራሳችን ችሎታ ላይ፣ በማንነታችን ላይ አይደለም። ይሄንን ነው መረዳት ያለብን። ስለዚህ ይሄ ድል ስላለ ለእግዚአብሔር ተገስታችሁ ተገስታችሁ እስቲ ባሉ ይሄንን ነገር ብዙ ሰዎች የእግዚአብሔርን ጸጋ በጣም ኢዚ ላይፍን ስለሚፈልጉ ኢዚ ሊያረጉት ይፈልጋሉ። ማለት እንዴ ነው ምን ልበላችሁ፣ ላለመታዘዝ ህይወት የሚመች ጸጋ አድርገው ሊያቀርቡት ይፈልጋሉ። ውድ ወገኖቼ፣ መዳን የሚባለው ነገር ትልቁ ሚስጥሩ ውድ ወገኖቼ ለእግዚአብሔር መገዛት ነው። ለእግዚአብሔር መገዛትን የማያስገኝ መዳን በመጽሐፍ ቅዱስ ውስጥ የለም። There is no salvation። ለእግዚአብሔር ተገዢ የማያደርግ መዳን መጽሐፍ ቅዱስ ውስጥ የለም። ይህን በጣም ማወቅ አለብን። ይህንን በተመለከተ በጣም ብርቱ ነገሮችን አብረን እንድናይ እፈልጋለሁ። በኤፌሶን ምዕራፍ 2 ላይ የመዳናችን ዋናው ዓላማና ምክንያት ምን እንደሆነ ሲናገር የእግዚአብሔር ቃል እንደዚህ ይላል። ተመልከቱት ቁጥር 10 ላይ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ሥራ ብሎ ምን ይላል? ለማድረግ ድርጊት ልንፈጽም ለማድረግ በክርስቶስ ኢየሱስ ምን ሆነ? ስለዚህ እግዚአብሔር ያዘጋጀውን ነገር ለማድረግ ነው የተፈጠረው፣ ለሥራ ነው የተፈጠረው። እንደዚሁ ዝም ብሎ መዳን የሚባል ነገር መጽሐፍ ቅዱስ ውስጥ የለም። እግዚአብሔር የተመሰገነ ይሁን። የእስራኤልን ሕዝብ እግዚአብሔር ካዳናቸው በኋላ እናንተ ለርስቴ የተመረጣችሁ ቅዱስ ሕዝብ ናችሁ አላቸው። የእግዚአብሔር እርስቶቼ ናችሁ አላቸው። ማን ነው ከኛ መካከል የማይጠቀምበትን ዕቃ ገዝቶ ገንዘቡን የሚያወጣና ዝም ብሎ ቤቱን የሚሞላ? እግዚአብሔር ለክብሩ ነው እኛን ያዳነ፣ ሊጠቀምብን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እንደፈለግን ልንኖር አይደለም። እንደዚህ ያለ አስተሳሰብ ወደ አይምሯችሁ ውስጥ እንዳትጋብዙ ወገኖች። ዝም ብሎ ዕቃ አድርጎ የሚያኖር ወይንም ከእግዚአብሔር ጋር መታዘዝና መገዛትን የማያሳይ መንፈሳዊ እይታ በሕይወታችሁ እንዳትጋብዙ ፕሊዝ። በጣም ዴንጀረስ ነው ወገኖች። ምክንያቱም በጣም ብዙ ሰዎች እኔ አይቻለሁ በእግዚአብሔር ቤት ለእግዚአብሔር መገዛትንና መታዘዝን ዓላማ በማያደርግ አይነት መንፈሳዊ እይታ ተሞልተው የሚኖሩ ብዙ አመፀኞች አሉ። እናንተ አመፀኞች ከእኔ ራቁ የሚልበት ጊዜ ጌታ ይመጣል። ስለዚህ መዳናችን ለምንድን ነው? ለመታዘዝ። እግዚአብሔር የተመሰገነ። ይህንን በጣም 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 ማስተዋል አለብን። እግዚአብሔር የተመሰገነ ይሁን። ግልጽ ነው ውድ ወገኖቼ። በዚህ ላይ ቲቶን በጣም የሚወደድ ጥቅስ ነው እና እሱን ደግሞ እንመለከታለን። ቲቶ ምዕራፍ እግዚአብሔር የተመሰገነ ይሁን። ቲቶ ምዕራፍ 1:11 ጀምሮ ተመልከቱት። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ቲቶ ምዕራፍ 2 ቁጥር 11 ሰዎችን ሁሉ የሚያድን 195 ገጽ ላይ የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችን እና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት ተመልከቱት፣ ይሄው ጸጋ የሚያደርገውን ነገር በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እነተኛ ጸጋ እነዚህን ትምርቶች ማስተማር አለበት። እንደዚህ ያለ ነገር ማስተመር ጸጋ ጸጋ አይደለም፣ አደገኛ ነገር ውስጥ ነው እንዳለን ማየት ያለብን። ስለዚህ እግዚአብሔር ጸጋ ሰዎችን ሊያስተምራቸው የሚገባ ነገሮች በዚህ ውስጥ ተጠቅሰዋል ማለት ነው። ኢየሱስን እንድንጠብቅ ያረጋናል እግዚአብሔር ጸጋ፣ ራሳችን እንድንገዛ ያረጋናል፣ በጽድቅ እግዚአብሔርን እየመሰለን በአሁኑ ዘመን መኖርን ያስተምራል። ይሄንን የማያስተምር ጸጋ ጸጋ ነው። እግዚአብሔር የተመሰገነ። አሜን አያስብልም ይሄ?
አሜን።
አረ ልምሳችሁ። አያችሁት? ቁጥር 14 ተመልከቱት። መድኃኒታችንም ይሄን ቃል እንዴት እንደምወደው ነግራችሁ አልችልም። ከአመጻ ሁሉ እንዲቤዠን። ምን ማለት ነው አመጻ? አመጻ ማለት ሎውነስነስ፣ በቃ ህገወጥ ከሆነ ህይወት ሊያድን፣ ከአመጽ እግዚአብሔርን ካለመታዘዝ ህይወት፣ ከአመፀኝነት ህይወት ሊቤዠን ሊያድን። ከአመፀኝነት የማያድን ጸጋ የለም። እግዚአብሔር ከዚህ ይጠብቅ። አሜን። እንዲቤዠን መልካሙንም ለማድረግ የሚቀናውን ከመልካም ጋር የተጣላውን አይደለም ወገኖች። በጸጋው ነው በፍቅር ነው እያሉ ብዙ ሰዎች የፈከሩ እንደሚጠፉ ማወቅ አለባቸው። መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ህዝብ ለራሱ እንዲያነጻ ስለኛ ነፍሱን ምን አድርጓል? ስለዚህ የሞተው ኢየሱስ ክርስቶስ ይሄንን ነገር ለማስገኘት ነው ወገኖች። ማንንም እንዳታላችሁ ፕሊዝ። ዛሬ በቤተ ክርስቲያን ብዙ ሰዎች የሚሞቱበት ወንጌል ነው እየተሰበከ ያለው። ብዙ ሰዎች የሚገድል ወንጌል እየተሰበከ ነው ያለው። እግዚአብሔር ከዚህ ያድነን። ሐዋርያ ጳውሎስ ምን ይላል? ይህን በሙሉ ስልጣን ተናገርና ምከር ገስጽ፣ ማንም አይናቅህ ይላል። ይሄ በጣም ኢምፖርታንት ነገር ስለሆነ ይህን ነገር በመናገራችን ኦፌንድድ ሰዎች ቢሆኑም አትጨነቅ አይነት ነው። በሙሉ ስልጣን ይህን አስተምር ነው የሚለው። እግዚአብሔር የተመሰገነ። ስለዚህ የደህንነት ነገር ኢየሱስ ክርስቶስ የኃጢአት ተገዢ ከመሆን ሊያድነን የመጣ ጌታ ነው እና ሮሜ 6:22 ላይ አሁን ግን ከኃጢአት አርነት ወጣችሁ ሲል የኃጢአት ዕዳ መከፈልን ብቻ ሳይሆን የሚያሳየው ምንንም ነው የሚያሳየው፣ የኃጢአት ተገዢ ሆኖ ከመኖር ነፃ መውጣትንም ነው የሚያሳየው። ለምን? ለእግዚአብሔር ተገዝታችሁ ይላል። ሰው እንዴት ለእግዚአብሔርም ለኃጢአት የሚገዛ? ለኃጢአት መገዛት ነጻካ። ስለዚህ አሁን ግን ከኃጢአት አርነት ወጥታችሁ፣ አርነት መውጣት በኢየሱስ ክርስቶስ አለ። እዳዬ ከፋይ ብቻ አይደለም ኢየሱስ የኃጢአት ባሪያ ከመሆንም ያለ። ክብር ለእግዚአብሔር። ኢየሱስ ይቻለዋል። ክብር ለእግዚአብሔር። ስለዚህ ሰዎች ይህንን ነገር በሕይወታቸው በኃጢአት የሚቸገሩ ሰዎች ይኖራሉ። አዎ፣ ልማድ ሆኖ ኃጢአት ባህሪ ሆኖ በተለያየ መንገድ በሕይወታችን ይኖራል። ጌታ ኢየሱስን አድነኝ ብለን ብንል ያድነን። እግዚአብሔር ይመስገን። በልማድ ቢሆን እስረኛ ካደረገን ነገር፣ በጸባያችን ቢሆን ብዙ ጊዜ ክርስቲያኑ ትልቁ ችግር ምንድን ነው? ይህንን ነገር ለእግዚአብሔር የመቀደስን ነገር አያችሁት? እዚህ ቦታ ላይ ለእግዚአብሔር የመገዛትን ነገር ፍላጎት የለንም። ራስን መስጠት ይጠይቃል። እግዚአብሔር በጉልበት አያድነን ወገኖች፣ ጌታን በጉልበት አልተቀበልንም። ስለዚህ ለእግዚአብሔር የመገዛት ህይወት እንዲኖረን ራሳችንን ለእግዚአብሔር መስጠት አለብን፣ ሰውነታችንን መስጠት አለብን። እግዚአብሔር እንደዚሁ እንግዲህ ጌታ አንዳንድ ሰዎች ምን ጌታ እንደወድ ያድርገኝ፣ ጌታ እንግዲህ በአይምሮ ይህንን ያድርገው፣ ጌታ ራሱ በቃ ኮንትሮል አድርጎ እንደ ሮቦት እንዲጠቀምባቸው ይፈልጋሉ። አይደለም። መጽሐፍ ቅዱስ በዚህ በሮሜ 6 ደጋግመን ያየነው ልብ በሉ ተመልከቱ፣ ቁጥር 13 ላይ ብልቶቻችሁን የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። እያቀረብን ጌታ ይመልሰኝ፣ ጌታ ከወደደ ይመልሰኛል፣ ጌታ ይከለክል እንዴ? እኔው እየሄድኩኝ እኔው ራሴን እየሰጠው ፕሮግራም እያወጣው ኃጢአት ለመስራት this is just በእግዚአብሔር ለመጫወት ነው እንደመቀለል።
እንኳን በእግዚአብሔር ተታችሁ እኔ ሰዎች እንደዚህ ቢሏችሁ በእንደዚህ ያለ መንገድ እንግዲህ እሱ ከፈለገ እንግዲህ እንደዚህ አድርግ ቢሏችሁ በጣም አትናደዱ? በሳጨላችሁ? እና ሰዎች ማቹር የሆነ ፈቃድ አለን ወገኖቼ። ስለዚህ ራሳችንን የእግዚአብሔር ለጽድቅ መገዛት የማይፈልግ ሰው አዳምጡኝ ውድ ወገኖቼ፣ ለጽድቅ መገዛት የማይፈልግ ሰው ኃጢአት ከሚያመጣው ፍርድ ለመዳን መፈለጉን እኔ አይኮሽን ፐርሰናል። ግልጽ ነው። ለመሞት የማይፈልግ ሰው ለበሽታ ለመሞት የሚዳርገውን በሽታ የሚያመጣበትን ነገር ማቆም ይፈልጋል። በጣም አንድ ጊዜ አንዱ በጣም ቤቱ ሄድኩና ባለቤቱ በእንግድነት ተጋብዤ እጄ ጠረጴዛ ሙሉ ምግብ አዘጋጀች። እኛ መጀመሪያ ጊዜ ነው የማውቃቸው እነዚህን ሰዎች። ለልጃቸው ልንጸልይ ሄደን በቃ እንግዶች ይመጡብኛል ብላ የሴት ነገር ጠረጴዛ ሙሉ ምግብ አዘጋጀች። የምግቡ ደግሞ ማማር በቃ ምን ልበላችሁ እንዴ። ባለቤቷ ደግሞ ስናየው ስንሄድ ቁምጣ አድርጎ ቀጭን ነው በጣም እንዴ። አንተ ባለቤት እንደዚህ ያለ ምግብ እየሰራች እንዴት እንደዚህ ልትሆን ቻል ካል ነው እየበላን እያለን። እኔ እኮ 300 ፓውንድ ነበርኩ አለ። የሚቀልድ መሰል መቼም አታምነኝም አለና ቆይ አሳያለሁ ብሎ ሮጠ መኝታ ክፍላቸው። ከዛ ካፕስቴ ሄዶ ፎቶግራፍ ሲያመጣ በቃ ባሉን የተነፋ ሰው በፍጹም እሱ ነው ማለት አትችሉም። በቃ ፊቱ ሁሉ አባብጦ እንደዚህ ብሏል። በቃ እንደዚህ ብሎ ትልቅ ሆነ። ይሄ አንተ ነህ አልኩት። አሁና እንዴት እንደዚህ ሆንክ አለ። ይሄ አሁን ታሞ ልትጸልዩለት የመጣችሁ ልጄ ትንሽ ነበር አለ እና በዚያን ጊዜ እኔ አለ ከማግባቴ በፊት ጀምሮ ወደዚህ ሀገር ስመጣ ማክዶናልዱን ድንቹንም ምኑንም ስለው አለ ወፈርኩ አለ። አገር ቤት አስመራ ሄጀ ዘመዶች ስታይ እንዲ አንተ አምሮባል አሜሪካን ወፈርክ አይደለም ሲሉኛል። በቃ ውፍረት በቃ ኩራት የሚያመጣ ነገር ሆነ። በዛው ጀመርኩኝ። ማቆም አቃተኝ። ቀጠልኳል። ጎንበስ ማለት እቃ ማንሳት እስከማልችል ወፈርኳል። አጨሳለሁ፣ ቢራ ጠጣለሁ፣ ከስራ ስመጣ ቢራ ይዤ ምግብ እበላለሁ። አገባሁ በዛ ቀልባል። አንድ ቀን ስጥ ደረት ላይ አምቡላንስ እና ሐኪሙ ስንት መከራ ነፍሴን ካተረፉ በኋላ 6 መንዝ ምናልባት ላይፍ ቢኖር ነው አለ። ያን ጊዜ በሳምንት 3 ቀን መሮጥ የጀመርኩ እስካሁን አላቆምኩም አለ። ይህ ሰውዬ ምንድን ነው መኖር ስለፈለገ ሲጃራውን መጠጡን በሃይማኖት አደለ እንዲሁ ለመኖር ሲል ልጆቹን ለማሳደግ ሲል በሳምንት 3 ቀን እየሮጠ ከ300 ፓውንድ በቃ ከኔም የቀጠለ ሰው እየሆኑ አየሁት። ሰዎች ህይወታቸውን ለማዳን ሲሉ እንትን ይላል። ውድ ወገኖቼ ኢየሱስ ክርስቶስ ከኃጢአት ባርነት ነፃ ሊያወጣን ካልፈለግን ከኃጢአት ፍርድ ነፃ ሊያወጣን እናምናለን ብንል ማጭበርበር ይመስለኛል። አይመስላችሁም? ማታለል ኢትስ ጋምብሊንግ ሰምዌር። ስለዚህ ኢየሱስ ክርስቶስ አዳኛችን የሆነው ላንገዛለት እራሳችንን ላንሰጠው እዳ መክፈሉን አምናለሁ ብሎ ማለት ጨዋታ በፍጹም ኢሞራል ነው። እንኳን ሃይማኖት ሊባል ወንጀል ይመጣል። ግልጽ ነው ውድ ወገኖች። ስለዚህ ይሄንን ነገር ልብ ማለት አለብን። ብልቶቻችሁን የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቀርቡ። ነገር ግን ከሙታን ተለይታችሁ በህይወት እንደምትኖሩ እራሳችሁን ለእግዚአብሔር ምን አድርጉ? አቅርቡ። ስለዚህ ጌታ ኢየሱስ ክርስቶስን የሚያምን ሁሉ ብልቶቹን ሰውነቱን ለእግዚአብሔር የሰጠ ሰው ነው ማለት ነው። ሮሜ 6:13 የሚለን ይሄንን ነው። ስለዚህ ከኃጢአት አርነት አውጥቶ ሊያኖረኝ ለሚችለው ጌታ ራሴን ሰጥቻለሁ ወይ ነው ጥያቄ መጠየቅ። ብዙ ሰዎች ኃጢአት የሚያመጣው ውርደቱና ኪሳራው ሀፍረቱ ሲመጣ ነው ጸልዩልኝ የሚሉት። ግን በቲንግ ግን ሰው መጸለይ ያለበት እኔ ለእግዚአብሔር ልገዛ ሲገባኝ አልተገዛሁም፣ ህይወቴ ትክክል አይደለም እና ህይወቴ ለእግዚአብሔር የተመቸ አይደለም፣ እግዚአብሔር ከዚህ ነፃ እንዲያወጣኝ እፈልጋለሁ እንዲሉ ነው የሚገባው አይደል? ነውራችን ሲታወቅ በደላችን ሲታይ የሚያመጣብንን ኮንስኮንስ ስናይ መዳኛ ብንፈልግ መቼም እግዚአብሔር አይምርም ማለት አይቻልም። ግን ውድ ወገኖቼ መደረግ ያለበት ምንድን ነው? ግ ለጌታ ልንገዛ ነው እንጂ ካሳፋሪው ነገራችን እግዚአብሔር ለእኛ ሲል እንዲቆምልን አለ። እግዚአብሔር ገንዘቡ ማድረገውን ነገር የሚቆም ጠበቃውን አይቆም። ክብር ለእግዚአብሔር ይሁን። ስለዚህ ለእግዚአብሔር መገዛትን ማወቅ ይሄ ነገር ከቤተ ክርስቲያን የጠፋበት ጊዜ ስለሆነ የእኔ ሸክም እዚህ ላይ ነው ወገኖች። ስለዚህ ህይወቴ ለእግዚአብሔር ሰጥቻለሁ ወይ? ለእግዚአብሔር ሰጥቻለሁ። እግዚአብሔር ብልቶቻችሁን ያመጻ የጦር ዕቃ አድርጋችሁ አታቀርቡ። እሺ፣ ብልቶቻችሁን የጽድቅ የጦር ዕቃ አድርጋችሁ ቁጥር 13 የሚለው ይሄን ነው። የጽድቅ የጦር ዕቃ አድርጋችሁ መጨረሻው ላይ ለእግዚአብሔር አቀርቡ። አንደበቴ፣ አይኖቼ፣ እጆቼ፣ መላ ሁለንተናዬ፣ ውስጣዊና ውጫዊ ነገሬ በሙሉ ለእግዚአብሔር። ብዙ ሰዎች ገንዘባቸውን ለእግዚአብሔር ይሰጣሉ፣ ከጊዜያቸው ሸርፎ ለእግዚአብሔር ይሰጣሉ፣ ብልቶቻቸውን ግን ለእግዚአብሔር አይሰጡ። ስለዚህ ያለንን ሁሉ ለእግዚአብሔር መስጠት፣ እግዚአብሔር ይህንን ይፈልግብናል። ክብር ለእግዚአብሔር። ስለዚህ ከኃጢአት አርነት የሚያወጣን ጸጋ ተሰጥቷል። ግን እኛ ራሳችንን ባለመስጠት ግን ላንጠቀምበት እንችላለን ነው የትምህርት የዛሬው ትምህርት። ምክንያቱም ለእግዚአብሔር ተገዝታችሁ ልትቀደሱ ቁጥር 22 ፍሬ አላችሁ። መገዛት መኖር አለበት። መጨረሻው ደግሞ የዘላለም ሕይወት ነው። ስለዚህ ክርስቲያኑ እግዚአብሔር ላቀረበለት ለዘረጋለት ጸጋ ራሱን ምን ማድረግ አለበት? መስጠት አለበት። አጌንስት ከዛ እግዚአብሔር ሊያድነን ከሚፈልገው ነገር ጋራ እግዚአብሔር ሊያድነን ይፈልጋል። እኛ ግን በዛ አቅጣጫ አፍራሽ በሆነ መንገድ ብንሄድ በግድ በጉልበት ይቀድሰኛል ብንል አይሮ ነው። እኔ እንደዚህ ያለ ነገር ካላበድን በስተቀር እንደዚህ ያለው ነገር ለራስም አይመችም። እንዲሁ ሲታሰብ አይደለም እንዴ? እንደዛ ነው የሚሆነው። ስለዚህ መዳን የሚፈልግ ሰው እግዚአብሔር የሚዘረጋውን እጁን ሁሉ ይወስዳል። ስለዚህ መጨረሻው የዘላለም ሕይወት ነው። የኃጢአት ደሞዝ ምንድን ነው? ሞት ነው። ውድ ወገኖቼ ኃጢአት ክርስቲያኖች ሆኖ ሰዎች ኃጢአት ቢሰሩ ሞት እንደሚሆን ልብ በሉ። እዚህ ቦታ ላይ ብቻ አይደለም የሚናገረው፣ የት ቦታ ላይ ምዕራፍ 8 ላይም እንደሚናገር ተመልከቱ። ቁጥር 13 እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። ለነዚህ ለሮሜ ክርስቲያኖች ነው የሚናገረው። ማንም ክርስቲያን ኃጢአት እየሰራ የእግዚአብሔርን የመንፈስ የህይወትን ጸጋ በህይወቱ ማየት አይችልም። ይደነዝዛል፣ መንፈሳዊ ነገሩ ይሞታል። በጣም ብዙ ክርስቲያኖች አይቻሉ። አንድ ጊዜ አንድ ወንድም ጥሩ የክርስትና ህይወት ይኖር ያገለግል የነበረ ልጅ ነው። ግራጁዌት አድርጎ ክፍለ ሀገር ሲሰራ ከቆየ በኋላ እኔ አንድ ቦታ ሳገለግል ተስፋዬ እዚህ ይመጣል ብለው ሲነግሩት ላገኘው ፈልጋለሁ ብሎ ይመጣል። አዲስ አበባ ለእረፍት ሲመጣ አገልግሎት ስወጣ አገኘኝና በጣም ያው ስለምንተዋወቅ ሰላምታ ተለዋውጠን ምሳ አብረን ካልበላናል ያይዘን ምሳለን በላ ሄደ እና በጌታ በማቀው ሁኔታ አላወራው ስል በእውነት ነው የምነግራችሁ በድንና ሬሳ ሰው አጠገቤ እንዳለ ነው የሚሰማኝ። በድን አሁን በድን እያለ ሰው ታወራላችሁ? መቼም መንፈሳዊ ነገር እኮ እግዚአብሔር ሲያሳያችሁ አስቸጋሪ ነው በጣም። በድን ሰው አጠገባችሁ ቢኖር ታዲያስ እንዴት ነህ ምናምን አትሉትም? የሞተ ሰው ልክ እንደዛ ሆነብኝ አለች። የእግዚአብሔርን ነገር ላወራው ስል ሬሳ አጠገቤ እንደቆመ ይሰማኛል። ስማ አልኩ ከአንተ ጋር መንፈሳዊ ነገር ልናገር ስል በድንና ሬሳ ሆነ እንዳለ ነው የሚሰማኝ። ምንድን ነው ነገር አልኩት። በቃ እንደዚሁ ነው ያለሁት አለ። እንዴት እንደዚህ ልትሆን ቻልክ? በድን እኔ እውነቴን ነው የምነግራችሁ፣ በጣም ከበድ ያለ ነገር ነው የተሰማኝ ስነግረው። መንፈሳዊ ጸሎት ከተውኩ የጌታን ነገር ሁሉ ቆይቷል።
እና ልረዳው ሞከርኩኝ። ይሄ ነገር እንደው እግዚአብሔር ልረዳው ኮል የሰጠኝ አቅም አጣሁኝ ወገኖቼ፣ አቅም አጣሁኝ። በዛ በነበረን እንት በጣም ደነገጥኩ። እውነቴ ነው የምነግራችሁ። እና ህይወቱ የተጎዳባቸው ሁኔታዎች ጥቂት አካፈለ። ከዛ እግዚአብሔር ይህን ነገር ለዚህ ወንድም እድል እንዲከፍት እግዚአብሔር ተስፋ አረግ ነበረ። አንድ ቀን እሱ የሚያገለግልበት ቦታ ሄድኩ። በጣም ሲሪየስ የሆነ አገልግሎት ላገለግል የሆነውን ታሪክ ነግራችሁ አልችልም። የዛ ልጅ ህይወት እግዚአብሔር አደሰው። ክብር ለእግዚአብሔር። በጣም የሞተ ነገር የማስነሳት ያህል ይሆንብናል። ስለዚህ ዶንት ፕሌይ ጌም ወይ በህይወታችሁ በተለይ በዚህ ዘመን የሚጸልዩላችሁና የሚያገለግሏችሁ ሰው ማግኘት ከባድ ነው። ዛሬ በቤተክርስቲያን ኢትስ ሪሊ ቨሪ ታፍ። ስለዚህ ህይወታችን ቢደክም ምን እንሆናለን? በጣም ከባድ። ስለዚህ ህይወታችን በኃጢአት እየሞተ እንዳንተ እኔ እግዚአብሔርን ሁልጊዜ ከምማጠ ነው ተስፋ የደከመ ልጸልይለት የሚል ሰው የሚኖርም ስለማይመስለኝ ምናልባት ዜና ላይ ወጣ ያውጡኝ ይሆናል እንጂ ያውና እንዳሰብነው ሆነ የሚል ሰው ይኖር ይሆናል እንጂ የሚረዳ ስለሌለ አትጣለኝ ነው የምለው። እግዚአብሔር አምቴን እንዲሁ እውነቴ ነው የምነግራችሁ። ለምን ህይወታችን በመንፈሳዊ ህይወታችን ከተጎዳና ከሞተ ማን ይረዳል? ስለዚህ ኃጢአት ይገላል ውድ ወገኖች። እና ኃጢአት ውጤቱ ሞት ነው። ሁልጊዜ ኮንስኮንስ ይሄ የዘላለም ሞትን ብቻ እንዳታስቡ ወገኖች። ኦን ዴይሊ ቤዝስ ስፒሪቹዋል ላይፋችን ምን ይሆናል? ሊሞቱም ያላቸውን ነገሮች አጽና አለው ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን በራእይ መጽሐፍ ላይ በሰጠው ማሳሰቢያ። ህይወት ይህን ክፍል ዩ ሀቭ ቱ አንደርስታንድ ዲስ። ለክርስቲያኖች እንደዚህ አይባልም የሚሉ ሰዎች አሉ። ምዕራፍ ሰርዴስን እንደዚህ ነው የሚለው፣ ተመልከቱት። ስራህን አውቃለሁ ይለዋል ምዕራፍ 3 ራእይ ላይ ቁጥር 2 ላይ ሕያው እንደመሆንህ ስም አለህ ሞተህም አለ ይለዋል። ስም አለህ ግን ምን አርጋ ክርስቲያን ነው፣ እንደውም የቤተ ክርስቲያን መሪ ነው። ስም አለ ግን ሞታ። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም ይላል። ስለዚህ የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አንጸ ያልሞቱ ነገሮች አሉ። ቀስ በቀስ እየሞቱ ይሄዳሉ። ይሲ ሞት ፕሮግሬሲቭ በሆነ መንገድ በሰዎች ህይወት ውስጥ ይሰራል። የሰዎች ሰውነት ፕሮግሬሲቭሊ ዴድ ሊሆን ይችላል። ጋንግሪን የሚባል በሽታ ሲይዛቸው ቁሲቆስል አንድ ጣታቸው ምን ሌላውን ያልሞተውን እየገደለ ነው የሚሄደው እና ቶሎ እንትን ሳይል ቶሎ ብሎ ይቆርጡታል። ወደዚህ ጋር እዚህ ድረስ ሞቶ ከሆነ እዚህ ጋር ከፍ ብሎ ይቆርጡታል። ለምን? ሌላውን እየገደለ ይሄዳል። እዚህ ህይወታችን እየደከመ የጸሎት ህይወታችን ከሞተ፣ ቃሉን የማንበብ ከሞተ፣ ጌታን ማመስገን ከሞተ፣ ማገልገል ከሞተ፣ ቀስ በቀስ ደረጃ በደረጃ ሁሉ ነገር እየሞተ ሄደ። እነዚህን ነገሮች ለማንሰራራት ከባድ ነው። እኔ ብዙ አይቻለሁ ወገኖቼ፣ ከባድ ነው። ሐዋርያ ጳውሎስ የገላትያን ሰዎች መንፈሳዊ ነገራቸው ተበላሽቶ በነበረበት ጊዜ የጻፈላቸው የምትመለከቱ ምጥ ይዞኛል ይላቸዋል። ማማጥ በሉት እንደገና ማማጥ፣ አርግዞ እንደመውለድ ማማጥ ነው የሚሆነው። እግዚአብሔር ይህ እንድናስተውል ይርዳን ወገኖች። ስለዚህ ኃጢአት በጣም በመጽሐፍ ቅዱስ ውስጥ ኃጢአት የሚያመጣው ኮንስኳንስ ሞት ነው። ብዙ ሰዎች ይህንን ላይት ሊወስዳል። በተለይ በዚህ በአሜሪካን ሀገር በጣም ለኃጢአት ወጥመድ የሚዳርገን ብዙ ነገር አለ ወገኖች፣ በጣም ብዙ ነገር አለ። ብዙ ሰዎች በሚሰሩበት ቦታ እየተለከፉ ለብዙ ነገር ይጋለጣሉ። በቴሌቪዥን፣ በኢንተርኔት፣ በተለያዩ ነገሮች ወጥመድ የሚሆኑ ነገሮች አሉ። መንፈሳዊ የሆነ ህይወታቸውን እየገደለ እግዚአብሔር ይመስገን። ከዚህ ነገር ራሳችንን በጣም መጠበቅ ወጥመድ ከሚሆኑብን ነገሮች። ክብር ለእግዚአብሔር ይሁን። የእግዚአብሔር ጸጋ ስጦታ ግን ሁልጊዜ ምንድን ነው? በጌታችን በኢየሱስ ክርስቶስ የዘላለም ህይወት ነው። የእግዚአብሔር ጸጋ ከህይወት ጋር ነው የሚያዘው፣ ከሞት ጋር አይደለም። አይገለንም፣ አያጠፋንም። የጌታ ጸጋ ይበዛልኛል ብሎ የፈዘዘ የደነገዘ ሰው ብታው ኦሬዲ ችግር ውስጥ ነው ያለው። የእግዚአብሔር ጸጋ ያው የሚያደርግ ጸጋ ነው። እግዚአብሔር ስም የተባረከ። እግዚአብሔር የሰማነውን ይባርክልን። በዚህ በሮሜ ምዕራፍ 6 ውስጥ የተማርናቸው ትምህርቶች በጣም ብርቱ ነገሮች ናቸው። ለእግዚአብሔር እንድንታዘዝ፣ ለእግዚአብሔር እንድንገዛ፣ ለእግዚአብሔር ራሳችን እንድናቀርብ፣ የጽድቅ ባሪያዎች እንድንሆን፣ ፍሬ እንድናፈራ የሚጋብዙ ትምህርቶች ናቸው አሉት። በግስ መልክ የተገለጡትን ብቻ መታዘዝ ልብ በሉ በዚህ ውስጥ ያሉ ነገሮች እነዚህ ነገሮች አቀርቡ የሚላቸው ነገሮች አቀርቡ በተደጋጋሚ አታቀርቡ አቀርቡ በጣም ብርቱ ነገሮች ናቸው። እንዳለ ነው መውሰድ ያለብን። መድኃኒት ምን የሚያድነን መድኃኒት ስንወስድ ግሽግሽ ሊለን ይችላል። እንደዚህ ያለ ነገር ደህና አርገን ጨክነን ነው መውሰድ ያለብን። የእግዚአብሔር ቃል አቅም ይሆናል። ክብር ለእግዚአብሔር ይሁን።